ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በውጭ የሚኖሩ ኢትዮጵያውያን የውጭ ምንዛሪ ወደ ኢትዮጵያ እንዳይልኩ የተአቅቦ ጥሪ ቀረበ።
በዌስተርን ዩኒየን መኒግራም በመሰሉ ፎርማል ቻነልስ ወይም ደግሞ መደበኛ የገንዘብ አመላላሽ ድርጅቶች አማካኝነት ገንዘቡ ካልተላከ ወደ ስርዓቱ እጅ የመግባት እድሉ መጠነኛ ስለሆነ ይህንን መንገድ ኢትዮጵያውያን በየአካባቢያቸው አፈላልገው እንዲጠቀሙበትና ቤተሰቦቻቸውንም እየረዱ ነገር ግን ስርዓቱ ገንዘብ እንዳይደርሰው ማድረግ ይችላሉ የሚል ጥሪ ነው ያቀረቡት።
አቶ ፋሲጋ ጌታነህ ከተአቅቦ ዘመቻው አስተባባሪዎች አንዱ ናቸው። ዝርዝሩን በእለቱ አብይርስ እናቀርባለን።
ከምሽቱ ዋናውና ዜና መካከል ቀደም ሲል ያሰማናቸው የተአቅቦ ዜና አንዱ ነው። እንዲሁም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለኢራን ተቃዋሚዎች ደግ አረጋችሁ የሚል የድጋፍ መልእክት አስተላለፉ፣ ደቡብ ኮሪያ ከሰሜን ኮሪያ ጋር ልትወያይ ነው ተባለ፣ የሚሉና ሌሎችም ይገኙባቸዋል።
ጤና ይስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ዛሬ ማክሰኞ ታህሳስ 24 2010 ዓ.ም የአውሮፓውያኑ 2018 ከባተ ሁለተኛ ቀን ተቆጠረ። በዓሉን ለምታከብሩ አድማጮች በድጋሚ እንኳን አደረሳችሁ። ከልዩ ልዩ ዝግጅቶቻችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ነን። የፕሮግራሙ አቀናባሪ ንጉሱ ታምሬ ነው። እስከ 4 ሰዓት አብረናችሁ እናመሻለን።
አሁን የሰዓቱን የዓለም ዜና።
ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል ካለፈው ሳምንት አርብ ጀምሮ በውጭ አገሮች የሚኖሩ ኢትዮጵያውያን የውጭ ምንዛሬ ወደ ኢትዮጵያ እንዳይልኩ የተአቅቦ ጥሪ አቅርቧል። ግብረ ኃይሉ በዘመቻ መልክ ላቀረበው ጥሪ የሰጠው አንዱ ምክንያት ኢትዮጵያውያን የሚልኩትን የውጭ ምንዛሬ አገዛዙ ሊደርሰው በማይችል መንገድ ካደረጉት ሕዝቡን ለመጨቆን ለማፈንና ለመግደል የሚጠቀምባቸውን የደህንነት የፖሊስና የልዩ ጦር ሁለንተናዊ አቅም ሊያዳክም ይችላል የሚል ነው። የታቅቦ ጥሪውን ዘመቻ ከሚያስተባብረው ዓለም አቀፍ የኢትዮጵያውያን ግብረ ኃይል አንድ አባል ጋር የተደረገ ውይይት አለን። በዕለቱ አብይ ርዕስ ይቀርባል። እንድትከታተሉ እንጋብዛለን።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለኢራን ተቃዋሚዎች ባስተላለፉት መልእክት በቴህራኑ ጨቋኝና ነፍሰ ገዳይ ባሉት አምባገነን አገዛዝ ላይ መነሳታችሁ ይበል የሚያሰኝ ነው ሲሉ አወድሰዋል። የኢራን መንግስት ግን ተቃዋሚዎቹ በጠላትና በጸረ መንግስት ተፈርጀዋል ወይም መፈረጁ ተገልጧል። ባለፈው ሳምንት ማብቂያ በመላው ኢራን ውስጥ በተጀመረው ጸረ መንግስት ተቃውሞ ትናንት ሌሊቱን 10 ሰዎች እንደተገደሉ መንግስታዊ ቴሌቪዥን መዘገቡም ታው ይታወቃል። ዘገባው ሟቾችን በተመለከተ የሰጠው ዝርዝር የለም። ትናንት ሰኞ ማለዳ አካባቢ ኢልና የዜና አውታር አንድ የምክር ቤት አባል የተናገሩትን ጠቅሶ እንደዘገበው ሁለት ሰዎች ሌሊቱን በተካሄደ ተኩስ ኢዝህ ከተማ ውስጥ ተገድለዋል። ለግድያው ማን ተጠያቂ እንደሆነ ግን አላብራራም። የወቅቱ አመስ የተቀሰቀሰው ባለፈው ሐሙስ ማሻድ በተባለችውና የፕሬዝዳንቱ ሐሰን ሩሃኒ የትውልድ ስፍራ በሆነችው ከተማ በተካሄደ አነስተኛ የተቃውሞ ሰልፍ መሆኑም ታውቋል።
ይህ በእንዲህ እንዳለ የእስላማዊው ሪፐብሊካችን ጠላቶች ሁከት አዘል ጸረ መንግስት ተቃውሞችን እያራገቡ ነው ሲሉ የኢራኑ የበላይ መሪ አያቶላህ አሊ ሆሜኒ ዛሬ ክስ አሰሙ። ባለፈው ሳምንት ለተጫረው ተቃውሞ የኢራን ጠላቶች ያሏቸው ወገኖች በሀገራችን ላይ ችግሮችን ለመፍጠር ገንዘብ፣ የጦር መሳሪያ፣ የፖለቲካና የስለላን ጨምሮ የተለያዩ ድጋፎችን እየተጠቀሙ ነው ይላሉ። የማይክል ብራውን ዘገባ ደርሶናል። ሰሎሞን አባቴ ያቀርበዋል።
ለስድስተኛ ቀን በቀጠለው የኢራን የተቃውሞ ንቅናቄ ውስጥ በነበሩት ግጭቶች ባለፈው ሌሊት 9 ሰዎች መገደላቸውንና ተቃውሞ ከተቀጣጠለ አንስቶ የተገደለው ሰው ቁጥር ከ20 መብለጡን የሀገሪቱ ቴሌቪዥን ዛሬ ዘግቧል። ተቃውሞዎቹ የተጫሩትና አልበርድ ያሉት ኢራን ውስጥ ያሉ የምጣኔ ሀብት ሁኔታዎች በሕዝቡ ውስጥ ባስነሱት ቅሬታ መሆኑ ይሰማል። የሌሊቱ ተቃውሞና ግጭቶች የተፈጠሩት በሁከተኞችና በሕገ ወጦች ላይ እርምጃ እወስዳለሁ ሲሉ የሀገሪቱ ፕሬዚደንት ሐሰን ሩሃኒ ካስጠነቀቁ ከጥቂት ሰዓታት በኋላ ነው። በተቃውሞ ሰልፎቹ ሳቢያ በሳምንቱ ውስጥ በመቶዎች የሚቆጠሩ ሰዎች ታስረዋል። በዚህ ሁኔታ ውስጥ ግን በመካከለኛው ምስራቅ የተጽዕኖ የበላይነትን ለመቆጣጠር በተያዘው ትንቅንቅ የኢራን ጦር ሶሪያ፣ ኢራቅና የመን ውስጥ እንደሚንቀሳቀስ ዘገባዎች ይጠቁማሉ። ፕሬዚደንት ሐሰን ሩሃኒ በሰጡት መግለጫ ባለፉት ጥቂት ቀናት ውስጥ እየተከሰተ ያለው ሁኔታ አስጊ ቢመስልም እንደ መልካም አጋጣሚ መጠቀም እንደሚገባ ተናግረዋል። ችግሩ ምን እንደሆነ ማየት ይገባናል። ሁሉም ባይሆኑም ተቃውሞውን ለማሰማት አደባባይ የወጣው ሁሉ ከሌሎች ሀገሮች መመሪያ የተቀበለ ነው ማለት አንችልም። በርግጥ እንደዚያ አይነቶች ጥቂት ሊኖሩ ይችላሉ። ሌሎች ግን በስሜት ተገፋፍተውና በእውኑ በኑሯቸው ምክንያት የተሰለፉ አሉ ብለዋል ሩሃኒ። ችግሮቻቸው የምጣኔ ሀብት ብቻ እንዳልሆኑም ጠቁመዋል ፕሬዚደንቱ። ገንዘብ፣ ዳቦና ውሃ አጣን ብለው የወጡ ብቻ አይደሉም፣ ሌሎችም ጥያቄዎች ያሏቸው አሉ። ለምሳሌ ለቀቅ ያለ ነጻነትን ይጠይቃሉ። በርግጥ ኢኮኖሚ አንዱ ቢሆንም ሁሉም ጥያቄ ገንዘብና ኢኮኖሚ አይደለም ብለዋል ሩሃኒ። ለፓርላማቸው ባደረጉት ንግግር ዩናይትድ ስቴትስን፣ እስራኤልና በተለይ ደግሞ ሳዑዲ አረቢያን ኢራን ውስጥ ሁከትን በማቀጣጠልና በማባባስ ከሰዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ግን የኢራኑን መሪ ንግግር ትናንት ባወጡት የአዲስ ዓመት የትዊተር መልእክት ሲያጣጥሉ ኢራን ውስጥ ለውጥ የሚያስፈልግበት ጊዜ ነው ብለዋል። ወቀሳ፣ ትችትና ተቃውሞ ስጋት ብቻ ሳይሆኑ እድልም ናቸው ብለዋል። በሌላ በኩል ንቅናቄውን ቀለል አድርገው ለማሳየት የሞከሩት የኢራን ፕሬዚደንት ሩሃኒ
ደቡብ ኮሪያ አገሯ ላይ የሚካሄደውን የክረምት ኦሎምፒክ አስመልክቶ ከቀንደኛ ጥላቷ ሰሜን ኮሪያ ጋር በከፍተኛ ልዑካን አማካኝነት መወያየት እንደምትሻ አስታወቀች። የደቡብ ኮሪያ የአንድነት ጉዳዮች ሚኒስትር ቾ ሚዮንግ ጊዮንግ ዛሬ ማክሰኞ በሰጡት መግለጫ ሶል ከፍተኛ መልእክተኞቿን የቃል ኪዳን ሰፈር ተብሎ ወደሚታወቀውና ደቡብንና ሰሜኑን የሚለየው ቀጠና ወደሚገኝበት ፔንንጆሞን በመላክ ከሰሜን ኮሪያ ዲፕሎማት ጋር እንደሚወያዩ ሁኔታዎችን ታመቻቻለች ብለዋል።
በመጨረሻም ፕሬዚዳንት ዶናልድ ትራምፕ ፓኪስታን ለሽብርተኞች ከለላ ትሰጣለች ሲሉ በትዊተር ያስተላለፉት መልእክት በሚመለከት ኢስላማባድ አገሯ ላይ ለሚገኙት የዩናይትድ ስቴትስ አምባሳደር ተቃውሞዋን አሰማች። የአሜሪካ ኃይሎች አፍጋኒስታን ውስጥ እየተዋጓቸው ያሉትን አሸባሪዎች ፓኪስታን ከለላ እየሰጠች መሆኗን በመጥቀስ ነበር ዶናልድ ትራምፕ ፓኪስታንን የወነጀሉት። ኢስላማባድ ውስጥ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይ እንደገለጠው አምባሳደር ዴቪድ ሄሌ ወደ ፓኪስታን ውጭ ጉዳይ መስሪያ ቤት በመሄድ ትራምፕ ትናንሰኞ ስላስተላለፉት የአዲስ ዓመት የመግቢያ ንግግራቸው ማብራሪያ ሰጥተዋል። ፕሬዚዳንት ትራምፕ ትናንት ለገባው አዲስ ዓመት የመጀመሪያቸው በሆነው የትዊተር መልእክት ዩናይትድ ስቴትስ በሞኝነት ባለፉት 15 ዓመታት ለፓኪስታን ከ33 ቢሊዮን ዶላርስ በላይ መስጠቷን አስታውሰው በምትኩ ለእኛ ግን ውሸት ማታለል ነው ያገኘ ነው ብለዋል። ይልቁንም ይላሉ ትራምፕ አፍጋኒስታን ውስጥ ለምናድናቸው ሽብርተኞች አስተማማኝ የሆነ መሸሸጊያ መስጠትን ተያይዘውታል። አሁን ግን ያ ያከትማል ብለዋል። ትራምፕ በዚህ አነጋገራቸው ለኢራን የሚሰጠውን የገንዘብ እርዳታ ለማቋረጥ ማቀዳቸው ይሁን አይሁን ግልጽ አይደለም። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ዛሬ ማክሰኞ ታህሳስ 24 2010 ዓ.ም ምረት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በአለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭቱ የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከምናቀርባቸው ዝግጅቶች አንዱን እናሰማ።
የፖለቲካ ፓርቲ አመራሮች ሲመረጡ ሲወርዱ ዲሞክራሲያዊ በሆነ በህግና በስርዓት መሆን መቻል አለበት።
የኢትዮጵያ ምርጫ ቦርድ ጽህፈት ቤት ምክትል ኃላፊ አቶ ወንድሙ ጎላ ናቸው። ከኢዴፓ ጋር በገቡት ውዝግብ ዙሪያ ከተናገሩት የተወሰደ ነው። ቀደም ብለን እንደጠቆም ነው በሁለተኛው አጋማሽ ይቀርባል። ጠብቋቸው አድማጮች። አሁን በቀጥታ የዕለቱን አብይ ርዕስ
ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል ካለፈው ሳምንት አርብ ጀምሮ በውጭ ሀገሮች የሚኖሩ ኢትዮጵያውያን የውጭ ምንዛሬ ወደ ኢትዮጵያ እንዳይልኩ የታቀበ ጥሪ ማቅረቡን ቀደም ሲል በዜና መግቢያው ላይ አሰምተናል። ግብረ ኃይሉ በዘመቻ መልክ ላቀረበው ጥሪ የሰጠው አንዱ ምክንያት ኢትዮጵያውያን የሚልኩትን የውጭ ምንዛሬ አገዛዙ ሊደርሰው በማይችል መንገድ ካደረጉ ህዝቡን ለመጨቆን፣ ለማፈንና ለመግደል የሚጠቀምባቸውን የደህንነት የፖሊስና የልዩ ጦር ሁለንተናዊ አቅም ሊያዳክም ይችላል የሚል ነው። ሶሎሞን ክፍሌ የታቅቦ ጥሪውን ዘመቻ የሚያስተባብረውን ዓለም አቀፍ የኢትዮጵያን የጋራ ግብረ ኃይል አንድ አባል አነጋግሯል። ከመንግስት ባለስልጣንም ምላሽ ለማግኘት ሞክሯል። ዘገባውን ነው
አቶ ፋሲካ ጌታነህ። ጥሪው ካለፈው አርብ ነው የጀመረው። ዓለም አቀፍ ጥሪ ስትሉ በምን መልክ ነው በዓለም ዙሪያ የሚገኙ ኢትዮጵያውያንን ለመድረስ ያቀዳችሁት?
በቅድሚያ ስለተሰጠን እድል ቪኦኤን ላመስግንና ወደ አነሳኸው ጥያቄ ልለፍ። ይህንን በዓለም አቀፍ ደረጃ ይደረጋል ያለውን ዘመቻ ለማከናወን የተለያዩ እቅዶች አሉን። አንደኛው በዓለም አቀፍ ደረጃ የሚሰሙ ኢትዮጵያውያን የሚያስተዳድሯቸው ወይም በባለቤትነት የያዟቸው ሚዲያዎች አሉ። እነሱን ተጠቅመን ቅስቀሳውን እናደርጋለን። እንግዲህ ከዛም በተጨማሪ አሁን ማህበረሰባችን እነዚህ ሶሻል ሚዲያ በመባል የሚታወቁትን እንደ ፌስቡክ፣ ትዊተር ያሉትን በስፋት ስለሚጠቀም እነሱንም እንጠቀማለን። የመጨረሻው የዓለም አቀፍ ግብረ ኃይሉ በየአህጉራቱ እና በየከተማው የራሱ የሆነ መዋቅር ስላለው ይህንንም መዋቅር በመጠቀም መረጃው ለኢትዮጵያውያን እንዲደርስ እናደርጋለን እና እነዚህ መንገዶች ነው የምንጠቀመው። አቶ ሰለሞን፣
ምን ያህል ሰው በምን ያህል ጊዜ ነው እንደርሳለን ብላችሁ የምታስቡት?
እንግዲህ ዘመቻውን እናደርጋለን ብለን ያልነው የመጀመሪያውን ዙር ለሶስት ወር ያህል ነው። ባለን እቅድ መሰረት ይሄ መረጃ ወይም ቅስቀሳው ወይም ዘመቻው ለሁሉም ኢትዮጵያዊ፣ በውጭ ለሚኖረው ኢትዮጵያዊ እንዲዳረስ ነው የምንፈልገው። ነገር ግን ከግብ አኳያ ወደ ኢትዮጵያ ወይም ደግሞ ወደ አገዛዙ የባንክ ሲስተም ይሄዳል ብለን የምንለውን ገንዘብ ከ20-25% ለመቀነስ ነው እቅዳችን። በመረጃ ደረጃ ግን ሁሉም ኢትዮጵያዊ እንዲደርሰው ነው የምንፈልገው።
አቶ ፋሲካ፣ ምን ያህል የውጭ ምንዛሪ ይገባል በየአመቱ ብላችሁ ነው የምትገምቱት ወደ ኢትዮጵያ?
እንግዲህ ቁጥርን በተመለከተ ከተለያዩ ሶርሶች የሚገኘው ቁጥር የተለያየ ቢሆንም ለምሳሌ ከስርዓቱ የሚወጣው ቁጥር እስከ 4.5 ቢሊየን ቢደርስም ሌሎች ግን ዓለም አቀፍ ተቋማት ከዛ አነስ ያለ ቁጥር ነው የሚጠቅሱት። በአማካይ ግን ከዚህ ከሬሚታንስ ወይም ሀዋላ ወይም ኢትዮጵያውያን ወደ ቤተሰቦቻቸው ከሚልኩት ገንዘብ የውጭ ምንዛሬ አስተዋጽኦ $4 ቢሊየን በአመት ይደርሳል ብለን ነው የምናምነው።
እንደሚያውቁት ኢትዮጵያውያን ብቻ አይደሉም የውጭ ምንዛሬ ለዘመዶቻቸው የሚልኩ ወይም ደግሞ መንግስታቱ በህዝቦች ላይ የሰብአዊ መብቶች ረገጣ በሚያካሂዱ ሀገሮች ብቻ አይደለም ገንዘብ የሚልኩት። በአማካይ ዲሞክራሲያዊ ግን ደግሞ ድሀ ሀገሮች ላሉ ዘመዶቻቸውም ገንዘብ የሚልኩ አሉ። እስቲ የእናንተን ምክንያት ያብራሩልኝ። ለምንድን ነው መላክ የለበትም የምትሉት?
ይሄ ለብዙ ኢትዮጵያውያን ግልጽ ይሆናል ብዬ ገምታለሁኝ። እኛ ሀገር ውስጥ ያለው ስርዓት ወይም አገዛዝ የህዝብ መብት የማያከብር፣ ህዝብን የሚያፍን፣ ሰብአዊ መብቶችን የሚረግጥ፣ ከዛ በተጨማሪ አሁንማ የህዝባዊ እምቢተኝነት ስለተቀጣጠለና ህዝቡን መብቱን ስለጠየቀ ህጻናት፣ ወጣቶች፣ አረጋውያን ሳይቀሩ በየዕለቱ የሚገደሉበት ሁኔታ አለ። ይሄ ከዚህ የሚሄደው ገንዘብ ይሄንን የሰብአዊ መብት ረገጣ፣ ግድያ፣ አፈና በማጠናከር በኩል የራሱ አስተዋጽኦ ይኖረዋል የሚል እምነት ስላለን እዛ ላይ የሚደረግ ርብርብና ተአቅቦ ስርዓቱ በህዝቡ ላይ የሚፈጽመውን በደል ለማስቆም የራሱን እገዛ ያደርጋል ብለን ስለምናምን ነው ይሄ ገንዘብ ወደ ኢትዮጵያ እንዳይላክ እንዲቀንስ የሚል ዘመቻ እያደረግን ያለ ነው።
ግን ደግሞ ይህን መሰል ዘመቻ ሲካሄድ ብዙ ጥንቃቄ ይጠይቃል የሚሉ በርካታ አስተያየት ሰጪዎች ይሰማሉ። መንግስትን እንጎዳለን ተብሎ ሊረዷቸው የሚፈልጉ ቤተሰቦቻቸውንና ዘመዶቻቸውን ለረሃብ ሊዳርጉ ይችላሉ ሲሉ ያስጠነቅቃሉ። እናንተ ደግሞ ይህን ማስወገድ ይቻላል ትላላችሁ። በምን ሁኔታ ነው ይህን ችግር ማስወገድ የሚቻለው?
ይህን ጥያቄ በሁለት መልኩ መመለስ ይቻላል። የመጀመሪያው የሚላክላቸው ሰዎች ሁሉ ይሄ ገንዘብ ቢቀንስ ወይም ቢቆም ችግር ላይ ይወድቃሉ ወይ የሚለው ነገር እሱ መልስ ሊያገኝ ይገባል። ይህንን የምንልበት ምክንያት ከ4-5 ዓመት በፊት የዓለም ባንክ ራሱ እዚህ ውጭ የሚገኝ የአጥኚ ድርጅት ወደ ኢትዮጵያ ልኮ የኢትዮጵያን የቆዳ ሽፋን እስከ 90% የሚሸፍን ቦታ በመዘዋወር የናሙና ጥናት አድርገዋል። እነዚህ ሰዎች ባደረጉት የናሙና ጥናት መሰረት መረጃውን ለማካፈል ያህል ለምሳሌ በድሜ ደረጃ ያስቀመጡትን ለመግለጽ ያህል ገንዘቡ ከሚደርሳቸው ውስጥ ከ35 እስከ 49 ዓመት የሚሆኑት 18%፣ ከ18 እስከ 34 የሚሆኑት 64% እንደሆኑ ይሄ ጥናት ያመለክታል። ምን ማለት ነው? ከ18 እስከ 49 ወይም ደግሞ በወጣትነትና በጎልማሳነት የሚደርሱ ሰዎች 82% እንደሆኑ ጥናቱ ያመለክታል። ከገቢም አኳያ እዛው አገራቸው ውስጥ የራሳቸው ገቢ ከደሞዝ ይሁን ቤት ከማከራይ ይሁን ከተለያዩ የንግድ እንቅስቃሴዎች ይሁን ገቢ ያላቸው ሰዎች ከ1000 ብር በላይ ገቢ ያላቸው ሰዎች እስከ 84% ሊደርሱ እንደሚችሉ ጥናቱ ያመለክታል። ስለዚህ በዚህ ጥናት መሰረት ይሄ ገንዘብ ቢቀንስ ወይ በተወሰነ ደረጃ ቢቆም ጉዳት አይደርስም ልንል አንችልም። ነገር ግን ዳታው እንደሚያመለክተው የጥሪው ተሰምቶ ኢትዮጵያውያን በዚህ ላይ እርምጃ ቢወስዱ አሁን አንተ በገለጽከው መልኩ ህዝቡ ሁሉ ይራባል የሚለው ነገር ትንሽ የተጋነነ ስለሆነ አንዱ የመከራከሪያችን እሱ ነው። ስቲል በትርፍነት በድጎማነት የሚላክ ብዙ ገንዘብ ይኖራል። ዛ ላይ ማዕቀብ ከተደረገ ቤተሰብ ሳይጎዳም ፍርሃቱ ላይ ማዕቀብ ማድረግ ይቻላል የሚል እምነት አለ። ከዛ በተጨማሪ ግን እኛ ጥሪ ስናደርግ የመጀመሪያው ጥሪያችን ገንዘቡ በመደበኛ በሆኑ በባንክ ሲስተም ውስጥ በማይገባበት መልኩ ገንዘቡ እንዲላክ ኢትዮጵያውያን ጥረት እንዲያደርጉ ነው። ይሄ ማለት በዌስተርን ዩኒየን መኒግራም በመሰሉ ፎርማል ቻነልስ ወይም ደግሞ መደበኛ የገንዘብ አመላላሽ ድርጅቶች አማካኝነት ገንዘቡ ካልተላከ ወደ ስርዓቱ እጅ የመግባት እድሉ መጠነኛ ስለሆነ ይሄንን መንገድ ኢትዮጵያውያን በየአካባቢያቸው አፈላልገው እንዲጠቀሙበትና ቤተሰቦቻቸውንም ይረዱ፣ ነገር ግን ስርዓቱ ገንዘብ እንዳይደርሰው ማድረግ ይችላሉ የሚል ጥሪ ነው ያቀረብነውና ይሄም ሁኔታ በከፍተኛ ሁኔታ ይረዳል ብለን እናምናለን። ከዛ በተጨማሪ የቤተሰቦቻቸውን ሁኔታ አይተው የግድ በባንክ በኩል መላክ አለባቸው ያቅማቸውን ያህል መቀነስ ይችላሉ። $100 የሚልክ አንድ ሰው $80 አድርጎ ቢልከው $20 ወደ ስርዓቱ ሪዘርቭ የሚገባውን ቀነሰበት ብለን እናምናለን። እና እነዚህም መንገዶች ከተጠቀሙ ቤተሰብም ትልቅ ጉዳት ላይ ሳይደርስ ስርዓቱ ላይ የሚደርሰውን ጫና ማጠናከር ይቻላል የሚል እምነት ይዘን ነው የተነሳ ነው። እና በዚህ መልኩ ነው ልገልጸው የምችለው።
በመጨረሻ ለምን ያህል ጊዜ ቆያል የጠራችሁት የውጭ ምንዛሪ ወደ ኢትዮጵያ እንዳይላክ የቀረበው ጥሪ?
በመጀመሪያ ዙር ያቀርነው ለ3 ወር ያህል ነው። እስከ ማርች 31 ድረስ ዘመቻውን እናካሄዳለን። ነገር ግን 3 ወሩ ከተገባደደ በኋላ ያመጣውን ኢምፓክት ወይም ደግሞ ተጽዕኖ ከገመገመ በኋላ ልናራዝምም እንችላለን። ግን አሁን ባለው ሁኔታ ይህን ዘመቻ ለማድረግ እቅድ የያዝነው ለ3 ወር ነው።
አቶ ፋሲካ ጌታነ የተአቅበው ጥሪ አስተባባሪ፣ ለጊዜው በጣም አመሰግናለሁ።
እኔም አመሰግናለሁኝ አቶ ሰለሞን።
አድማጮች ይህንኑ አስመልክቶ የበኩላቸውን አስተያየት እንዲሰጡኝ የጠየቅኳቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ለነገ ቀጥረውኛል። ነገ ምላሻቸውን ይዤ እቀርባለሁ።
የተከታዩ የመጽሔት ርዕስ ወደ ካሜሩንና ናይጄሪያ ይወስደናል። በቦኮ ሐራም ጥቃት ሳቢያ ከመኖሪያቸው የተፈናቀሉ ናይጄሪያውያን ትላንት በገባው አዲስ ዓመት ወደ መኖሪያ ቀያቸው የመመለስ ተስፋ እንዳላቸው ገለጡ። ይሁንና ከማህበረሰቡ ጋር በመዋሃድ ተግባር በመንግስት መርዳት ይኖርበታል እንደሚሉ ዘጋቢያችን ሞኪ ኤድዊን ኪንዲስካ ከሚናዎ ከተባለች የካሜሩን ከተማ በላከው ዘገባ ጠቅሷል። ዘጋቢው ሚናዎና ካሜሩንን በሰሜን በኩል ከናይጄሪያ ጋር በሚያዋስነው ድንበር በሚገኘው ጋዋር መንደር ያሉትን ተፈናቃዮች የተጠለሉባቸውን ስፍራዎች ጎብኝቶ ነው ተፈናቃዮቹ በአዲሱ ዓመት ያላቸውን ምኞት ለማወቅ የቻለው። አዳነች ፍሳዬ ይዛ ቀርባለች።
ጋዋር መንደር ላይ የደስታ ስሜት ይስተዋላል። ካሜሩንን በሰሜን በኩል ከናይጄሪያ ጋር በሚዋሰነው ማያ ሰናጋ አስተዳደር በብዙ ሺህ የሚቆጠሩ ናይጄሪያውያን ስደተኞችን ከሚያስተናግዱ ማህበረሰቦች አንዱ ነው። የዓለም ሉተራን ፌዴሬሽን ሰራተኞች የተባለው በ98 ሀገሮች ያሉ አብያተ ክርስቲያናትን ያስተባበረ ፌዴሬሽን ከቦኮ ሐራም ጭካኔ ተግባር ለሸሹ ናይጄሪያውያን ስጦታ ይሰጣል። ከነሱ ጋር ሆኖም ይጸልያል። ፌዴሬሽኑ ስደተኞቹና አስተናጋጆች ማህበረሰቦች በሰላም ለመኖር እንዲችሉ ለማበረታታት የ2 ሳምንታት መርሃ ግብር ማዘጋጀቱን የፌዴሬሽኑ ሰራተኛ አቢን እንዛሊ ገልጸዋል። የስደተኞቹ በአካባቢው መጠጋት የማህበረሰቡን ውሱን ጥሪት ያጣበበ መሆኑ የሚታወቅ ነው። ይህን መሰረት በማድረግም ተግዳሮቶች በማይለዩባቸው አካባቢዎች ተፈናቃዮችና የአካባቢው ማህበረሰብ በሰላም ለመኖር እንዲችሉ ለማበረታታት ነው የማገናኘቱን መርሃ ግብር ያዘጋጁት ይላሉ እንዛሌ። የሰላሙን መልእክት ለመስማት ከሄዱት መካከል ባለፈው ዓመት ቦርኖ ከተባለው የናይጄሪያ ክፍለ ሀገር የተሰደደ የ28 ዓመት ዕድሜ ኢማኑኤል ካላጂቪ የተባለ ወጣት ነው። ወንድሙን እንዳጣና ባለቤቱን እንዳላገኛት ገልጿል። ይሁንና አምላክ በመልካም ጤንነት ለሌላ አዲስ ዓመት ስላደረሰው ደስተኛ መሆኑን ገልጿል።
I am very happy. So many people die in 2017, but
በጣም ደስተኛ ነኝ። ባለፈው ዓመት ብዙ ሰዎች ሞቷል። ይሁንና በሕይወት እንድንተርፍ ረድቶናልና ወደ አዲሱ ዓመት ስላደረሰን ደስተኞች ነን።
ምኞቱ ወደ ናይጄሪያ ተመልሶ ከዘመዶቹና ጓደኞቹ ጋር መኖር መሆኑን ኢማኑኤል ገልጿል። ነገር ግን ቦኮ ሐራም በሰዎች ላይ የሚፈጽመው ሰቆቃ አብቅቶ በሰላም ለመኖር የሚችሉ መሆናቸውን የካሜሩንና የናይጄሪያ መንግስታት ማረጋገጫ እንዲሰጣቸው እንደሚጠብቁ ኢማኑኤል ጨምሮ ገልጿል። ጋዋር የተባለው መንደር 72000 ስደተኞችን ካስጠለለው ሚናዋ የስደተኞች ሰፈር 5 ኪሎ ሜትር ርቆ ይገኛል። የካሜሩን መንግስት እንደሚለው በብዙ ሺህ የሚቆጠሩ ስደተኞች በፍላጎት ወደ አካባቢያቸው እንዲመለሱ ይጠበቃል። የካሜሩንና የናይጄሪያ መንግስታት ከተባበሩት መንግስታት ድርጅት ስደተኞች አገልግሎት ጋር በመሆን ካሜሩን ያሉት የናይጄሪያ ስደተኞች በፍላጎታቸው እንዲመለሱ ለመርዳት የሚያስችል ስምምነት ባለፈው ግንቦት ወር ፈርመዋል። በዓለም የሉትራን ፌዴሬሽን የሚሰሩት አኔት ምባኔ ስደተኞቹ ወደ ሀገራቸው ሊመለሱ የሚችሉት በፍላጎታቸው ብቻ መሆኑን እየመከርናቸው ነው ብለዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው ምናው በተደረገው ጥናት መሰረት ከእያንዳንዳቸው 10 ናይጄሪያውያን ወደ አካባቢያቸው ለመመለስ እንደሚፈልጉ ለማወቅ ተችሏል።
ወደ ሶስተኛው መጽሔት ርዕስ እንሻገራለን። በአዲሱ የአውሮፓውያን ዓመት ዓለም ብዙ ውስብስብና አዳዲስ አደጋዎች ሳይደቀኑባት እንደማይቀር የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አስገነዘቡ። ጉቴሬሽ በዘመን መለወጫ መልእክታቸው እነኚህን አደጋዎች ለመቋቋምና በተሻለም ሰላማዊ የሆነች ዓለምን ለመፍጠር ይበልጡን በአንድነት እንስራ ሲሉ ተማጽነዋል። ሊሳ ሽላይን ለአሜሪካ ድምጽ ከጄኔቫ የመንግስታቱ ድርጅት የአውሮፓ ዋና ጽሕፈት ቤት ያስተላለፈችውን ዘገባ ቆንጅታየ ይዛ ቀርባለች።
ከአንድ ዓመት በፊት አንቶኒዮ ጉቴሬዥ የመንግስታቱን ድርጅት ዋና ጸሐፊነት ሲረከቡ ዓለም ተስፋ ፈንጠቅ ያለበት ወቅት ላይ ነበረች። ከአርባ ዓመታት በላይ የዘለቀውን የቆጵሮስ ደሴት ጉዳይ የተመለከቱት ድርድሮች ወደ ተሳካ መፍትሄ እየተራመዱ የነበሩበት ወቅት ነው። ዋና ጸሐፊነቱን እንዲያዙ ፈጥነው ብርቱ ጥረት አደረጉ። የተሳካ ውጤት ለማምጣትም ቻሉ። እንዳለመታደል ሆኖ ግን ግሪኮቹና ቱርኮቹ ቆጵሮሳውያን ለልዩነቶቻቸው ድምዳሜ አድርገው እንደ አንድ ሀገር አብረው ሊኖሩ አልቻሉም። 2017 ሰላም የሰፈነበት ዓመት ይሆናል የሚለው ተስፋቸው እውን እንዳልሆነ ዋና ጸሐፊ ጉቴሬዥ አይክዱም። የሚያሳዝነው ያ ሳይንስ ዓለማችን በብዙ መልኩ የኋሊት መንሸራተቷ ነው ይላሉ። እናም በአዲሱ ዓመት ዋዜማ ጉቴሬዥ ለመላው ዓለም ያስተላለፉት ይህንኑ ጨለም ያለ አተያያቸውን የሚያንጸባርቀውን ባለቀይ ቀለም ማስጠንቀቂያ ያሉትን መልእክት ነበር።
Conflicts have deepened and new dangers have emerged. Global anxieties about nuclear weapons are the highest since the Cold War. And climate change is moving faster.
ግጭቶች ስር ሰደዋል። አዳዲስ አደጋዎችም ብቅ ብቅ ብለዋል። ኑክሌር ጦር መሳሪያዎችን በሚመለከት በመላው ዓለም ከቀዝቃዛው ጦርነት ወዲህ ታይቶ በማያውቅ መልኩ ከፍተኛ ጭንቀት ሰፍኗል። የአየር ንብረት ለውጥም ከኛ ቀድሞ እየተራመደ ነው። የእኩልነት መዛባትም ይበልጡን እየሰፋ ነው። የሚሰቀጥጡ የሰብአዊ መብት ጥሰቶችንም እያስተዋልን ብሔርተኝነትና መጤ ጠልነት እየተባባሰ ነው። እናም 2018ን ስንቀበል የአንድነት ተማጽኖዬን አሰማለሁ።
ጉቴሬዥ ባለፈው ዓመት ውስጥ የመፍትሄ ያለ የሚሉ በርካታ ከባድ ችግሮች እጆቻቸው ላይ አርፈዋል። ለመጥቀስ ያህል ወደ 8 ሚሊዮን የሚጠጋ ህዝቧ ከባድ ቸነፈር አፋፍ ላይ የሚገኘው 1 ሚሊዮን ህዝቧ በኮሌራ በሽታ የታመመባት ግንባር ቀደሟ የዓለም ሰብአዊ ቀውስ የመን። ከሚያንማር ተሳደው ወደ ባንግላዴሽ የጎረፉት ከ600,000 በላይ ሮሂንጃዎች ጉዳይ 7 አመት ሊያስቆጥር የተቃረበውና ብዙ 100,000 ህዝብ ያለቀበት ከ11 ሚሊዮን በላይ ለስደት የተዳረጉባት ሶሪያ አሁንም በሰው ህይወትና በንብረት ላይ መጠነ ሰፊ ጥፋት ያደረሱ ያሉት የደቡብ ሱዳን፣ የኮንጎ ዲሞክራሲያዊት ሪፑብሊክ፣ የአፍጋኒስታን፣ የኢራቅና ሌሎችም ግጭቶች ይገኙባቸዋል። ጉቴሬዥ የዓለም ቁጥር 1 ዲፕሎማት እንደመሆናቸው ሁኔታዎች የመሻሻላቸው ተስፋ ከጃቸው እንዲያፈተልክ ሊፈቅዱ አይችሉም። በመሆኑም ይላሉ የዓለማችን ጸጥታ የህዝቦች ደህንነት የሚሻሻልበት ቀን መምጣቱ አይቀርም። ግጭትና ጥላቻንም ማሸነፍ ይቻላል። ይህ መሆን የሚችለው ግን አሉ ከተላ አድርገው የዓለም መሪዎች ተባብረው የተከፋፈሉ ወገኖችን የሚያገናኝ ድልድይ ለመፍጠር ሲሰሩ፣ ሰዎችን በጋራ አላማ ስር ሲያሰባስቡ ብቻ ነው።
ወደ መጨረሻው ዘገባ እናልፋለን። ያለፈው የአውሮፓውያኑ 2017 ዓመተ ምህረት እንደምን ተጠናቀቀ ስንል በተለያዩ አብይ ዓለም አቀፍ ይዘት በተላበሱ ርዕሰ ጉዳዮች ዙሪያ ስናቀርብ የቆየነው ዘገባ አካል ነው። ተከታዩ በፕሬዝዳንት ዶናልድ ትራምፕ የዩናይትድ ስቴትስ የውጭ ፖሊሲ ላይ ያተኩራል። አሉላ ከበደ ነው ያቀናበረው።
ገና ፕሬዝዳንታዊ እጩ ሳሉ ነው። ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝዳንት ሆነው የሚመረጡ ከሆነ የአሜሪካን የውጭ ፖሊሲ ከርሳቸው በፊት ከነበሩት የአገሪቱ መሪዎች ፍጹም በተለየ አቅጣጫ እመራዋለሁ ሲሉ ቃል የገቡት የዩናይትድ ስቴትስን የወታደራዊ ጣልቃ ገብ ፖሊሲ በመቃወምም በምርጫ ዘመቻቸው ወቅት ያሰሟቸው የነበሩ ተደጋጋሚ ንግግሮች በመጨረሻውም የዋናው ፖለቲካዊ ንግግራቸው ትኩረት ወይም አስኳል ወደ መሆን ተሸጋገሩ። 6 ትሪሊዮን ዶላር በመካከለኛው ምስራቅ አጥፍተናል ሲሉ የከሰሱት ትራምፕ በዛኔ ሀል ገንዘብ የገዛ ሀገራችንን 2 ጊዜ መልሰን መገንባት በቻልን ነበርም ብለዋል። በፕሬዝዳንትነት ዘመናቸው የመጀመሪያ አመት ክንዋኔያቸውም ቅድሚያ ለአሜሪካ የሚለውን አቀራረባቸውን እውን ማድረግ ግን እንደ ንግግራቸው ቀላል እንዳልሆነላቸው ከዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን የተገኙ መረጃዎች ይጠቁማሉ። ይልቁንም የአሜሪካ ወታደሮችን በመካከለኛው ምስራቅና በደቡብ እስያ ወደሚገኙ የግጭት ቀጠናዎች ሰደዋል። በኢራቅ፣ በሶሪያና በአፍጋኒስታን ከዚያ ቀደም በተመሳሳይ ጊዜ ውስጥ ከተጣለው የሚበልጥ መጠን ያለው ቦምብ ጥለዋል። በሰው አልባ አውሮፕላኖች አማካኝነት የሚፈጸመውን ያለሞ ተኳሽ ጥቃት ዓለም አቀፍ ዘመቻም አስፋፍተው ቀጥለዋል። ሁሉም ተደማምሮ ሲታይ ትራምፕ የተከተሉት የዩናይትድ ስቴትስ የውጭ ፖሊሲ ከርሳቸው ከቀደሙት የዩናይትድ ስቴትስ ፕሬዝዳንቶች ያነሰ ጣልቃ ገብነት የተንጸባረቀበት ነው ማለት ያዳግታል። ማለት የሚቻል ነገር ቢኖር ይላሉ ዋና መቀመጫውን እዚህ ዋሽንግተን ዲሲ ያደረገው የፖለቲካ ነጻነት አቀንቃኙና ቀኝ ዘመሙ የፖሊሲ ጥናት ተቋም የኬቶ ኢንስቲትዩት የመከላከያና የውጭ ጉዳዮች ጥናት ክፍል ፕሬዝዳንት ክሪስቶፈር ፕሪቪል። ማለት የሚቻል ነገር ቢኖር ፕሬዝዳንት ትራምፕ ከፕሬዝዳንት ባራክ ኦባማ የሚበለጠ የወታደራዊ ዘመቻ አራማጅነትን ተከትለዋል ነው የሚሉት። ፕሪቪል አክለውም ኃይልን የመጠቀሙን አማራጭ በመጠኑ ከፍ በማድረግ ከቀደሟቸው ፕሬዝዳንቶች በወረሱባቸው መንገዶች ነው የገፉት ሲሉ ተንትነዋል። ትራምፕ የአፍጋኒስታኑን ዘመቻ አስመልክቶ ያደረጉት ሌላው የሐሳብ ለውጥ የተስተዋለበት ጉዳይ ነው። በዓለም ዙሪያ የሚታዩ ግጭቶችን አስመልክቶ የሚከተሉትን ፖሊሲ ለመቃኘትም ዩናይትድ ስቴትስ የታሊባን ሸማቂዎችን ላለፉት 16 ዓመታት ከተዋጋችባት አፍጋኒስታን የተሻለ ማሳያ የለም። ፕሬዚዳንት ትራምፕ በምርጫ አሸንፈው ዋይት ሃውስን ከመረከባቸው አስቀድሞ ከፍተኛ የህይወት ዋጋ የተከፈለባቸውና መጠኑ የበዛ የገንዘብ ብክነት የተፈጸመባቸው ናቸው ሲሉ ዩናይትድ ስቴትስ የገባችባቸውን ወታደራዊ ዘመቻዎች በተደጋጋሚ በመተቸት አገራቸው ከነኚህ ውጊያዎች በአፋጣኝ እንድትወጣም ሲጠይቁ ነበር። ይሁን እንጂ አገር የመምራቱን ስልጣን በተረከቡ 6 ወራት ውስጥ ያን የቀደመ አቋማቸውን በመለወጥ ዩናይትድ ስቴትስ በአፍጋኒስታን ያላትን ጦር ከዚያ በማስወጣት ፋንታ ይልቁንም ዘመቻው ላልተወሰነ ጊዜ እንዲራዘም ጦሩም ከዚያው እንዲቆይ አድርገዋል። በትራምፕ እቅድ መሰረት በዩናይትድ ስቴትስ መሩ ጦር የቦምብ ጥቃት ዘመቻ የሚረዳ 3000 ጦር ሰራዊትም ወደ አፍጋኒስታን ሊላክ ታቅዷል። በዩናይትድ ስቴትስ ወታደራዊ መረጃዎች መሰረት የኔቶ ጥምረትም በተመሳሳይ የጥቃት ዘመቻውን አሳድጓል። እንደ አውሮፓውያን የዘመን አቆጣጠር በ2017 ከቀደመው በሶስት ጥፍ መጠኑ የገዘፈ ቦምብ ነው የተጣለው። አድማጮች የሰማችሁትም የፕሬዝዳንት ትራምፕ ዩናይትድ ስቴትስ የውጭ ፖሊሲ ዓለም አቀፍ የጣልቃ ገብ አሰራርን የተመለከተውን ያለፈውን የ2017 ቅኝት ነው።
አድማጮች ፕሮግራማችንን እስከ ምሽቱ 4 ሰዓት ይቀጥላል። ከምሽቱ 3 ሰዓት ተኩል ላይ እንገኛለን። አሁን ለእናንተ አስተያየቶች ጊዜ ያገኘን ይመስለኛል። በተዘዋዋሪው ስልክ ደውላችሁ ከተዋቸዋቸው መልእክቶች እነዚህን እናሰማለን።
ሰላም ተከብራችሁ ቢሆን የአማርኛ ራዲዮ ጣቢያ ይችላል ተባሪ መልእክት በኢትዮጵያ አድማጮች አሉስልም ሲል በማክበር ጠይቃለሁ። አማራ መኮንን ይባላሉ። እድሜ ከ60 በላይ ነው። የኢትዮጵያ ህዝብ 25 ሚሊዮን በነበረበት ጊዜ የወታደር ተቀጥሎ በተለያዩ ቦታዎች ሰርቻለሁ። ጋምቤላ ውስጥ አኮቦ ውብ የምትባል እንትን አለች። እዛ ፈጥኖ ደራሽ ያለ ጋምቤላ የእንዋቦ ክፍለ ሀገር ነበር። ከዛ ደግሞ ዝቅር ሲል ወደ ታች በሬሻንጉል የሚባለው የወርቅ ማምረቻ ቦታ የወለጋ ክፍለ ሀገር ቀደም ሲል በንጉሱ ዘመን ውድ ነበር ተብሎ የሚጠላው። ይህንን እንድታውቁት እጠቁማለሁ። አመሰግናለሁ።
ጥናትን የአካድሚ አዘጋጆች እንኳን ለአዲሱ ዓመት ያደረሳችሁ። በትናንትና 2 ጃንዋሪ 3 ማለት ነው በአቶ አሉላ ሰለሞን በአቶ አበባ እና በአቶ ዘረሱ መካከል የተደረገውን የኢትዮጵያ ጉዳይ ውይይት አዳምጫለሁ። 2 ምሁራን አቶ አበባ እና አቶ ዘረሱ የሚያቀርቡት የህዝቡን ብሶትና ችግር በአሁኑ ሰዓት ቲፒኤልኤፍ የሚያደርገውን ችግር ሲሆን አቶ አሉላ ግን ቁልጭ ያለ የቲፒኤልኤፍ ተወካይነታቸውን ማለት የዚሁ ድጋፍ እየሰጡ ነው የሚናገሩት። ይሄ ለኢትዮጵያ ምንም አይነት ለውጥ ሊያመጣ አይችልም። ችግር በሚኖርበት ጊዜ ቲፒኤልኤፍ ሲሳሳት የቲፒኤልኤፍ አባሎች ወይም ደግሞ የስራ አስፈጻሚ ኮሚቴዎች ችግር እንዳለ ለኢትዮጵያ ህዝብ መግለጽ ሲገባቸው የተደረገው መግለጫ ትክክለኛ መግለጫ ነው እያሉ ነበረ የሚሟገቱት። ይህ አይደለም። ይህንን አላመንም። ኢትዮጵያ ለብሮ ብጥብጥ ነው የሚመጣው። ኮንስትራክቲቭ የሆነ ውይይት ቢሆን ጥሩ ነው ለኢትዮጵያ ህዝብ ስንል እና አመሰግናለሁ። የምደውለው ከዚህ ከሰሜን አሜሪካ ነው።
አድማጮች መልእክት የላካችሁልን በሙሉ እናመሰግናለን። ሌሎቻችሁም እዚሁ በነጻው ስልክ እየደወላችሁ አስተያየቶቻችሁን ልታደርሱን ትችላላችሁ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን አንድ የውይይት ፕሮግራም አለን። በኢትዮጵያ ህዝባዊ እንቅስቃሴ ከተጀመረ ከ2 ዓመታት በላይ ሆኗል። ይህ ተቃውሞ ግድያ፣ አካል መጉደል፣ ንብረት መውደም፣ እስርና በአጠቃላይ ፖለቲካዊና ኢኮኖሚያዊ ቀውስ ሀገሪቱ ላይ ፈጥሯል። ይህ ሁሉ ከሆነ በኋላ ለ18 ቀናት በሩን ለስብሰባ ዘግቶ የነበረው የገዢው ፓርቲ ስራ አስፈጻሚ ኮሚቴ ጉባኤውን አጠናቆ ባወጣው መግለጫ በአመራር ድክመት የተፈጠሩትን አደጋዎችና ስጋቶች ለመቅረፍ በሚያስችል መግባባትና ስምምነት ግምገማውን እንዳጠናቀቀ አስታውቋል። በሀገሪቱ የተቃውሞ የፖለቲካ እንቅስቃሴ ውስጥ የሚታወቁት የኦሮሞ ፌዴራሊስት ኮንግረስና ሰማያዊ ፓርቲ መግለጫው ምንም አዲስ ነገር የለው፣ የተለመደው አዘናግቶ መግዣና አምባገነንነትን ማስቀጠያ ነው ይሉታል። ሲሆን ግርማ
የኦፌኮ አቶ ሙላቱ ገመቹ በኢህአዴግ ግምገማና መግለጫ መሰላቸታቸውን ይናገራሉ።
ዛሬ 26 ከጀመሩት ጊዜ ጀምሮ እስካሁን ድረስ ይካሄድ የነበረው የተለየ ነው የሚል ነገር የለኝም። ይሄ ቀደም ሲል የነበረ ነው። ላጠፉት ጥፋት ጥፋተኞች ነን እያሉ ከአሁን በፊት ሲያደርጉ የነበረው ይህንን እያለ ነው ይሄ ህዝብን ሲያታልል የቆየው እና ስለዚህ ከዚህ የተለየ ነገር አይደለም። 26 ዓመት ሙሉ ስንሰማው የነበረው ነው። አጥፍተናል፣ ጎድተናል፣ በማንኛውም ነገር ህዝቡን አልረዳንም፣ መልካም አስተዳደር አልሰጠንም፣ ሰብአዊ መብት አላከበርንም፣ ሁሉንም ነገር አጥፍተናል እና ስለዚህ ይቅር እንዲለን እንፈልጋለን፣ ከዛ በኋላ ግን ተጠናክረን እንሰራለን የሚል ነው።
የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ የአቶ ሙላቱን ሀሳብ አጠናክረው ነው የሚቀጥሉት። መግለጫው ምንም የተለየ አዲስ ነገር አልያዘም ብለው
ልክ ከዚህ በፊት እያምታቱበት የነበረው ዝርዝር ነው ያለው። ቅርታውን በተመለከተ ለምንድን ነው ቅርታ ተጠይቁ? ለየትኛው ማለት ለሞተው ሰው ነው? ለወደመው ንብረት ነው? ላሰቃዩት ህዝብ ነው? ለየትኛው ነው? ከዛ ቀጥሎ ግን እንደ ዋናው መጠየቅ ያለበት ይመስለኝ ማነው ያስገደለው? አንድ ሰው እኮ ወጥቶ አካውንተብል መሆን እኮ አለበት። ስለዚህ ምንም ሰው አካውንተብል ባልሆነበት የጦር አዛዡ ነው፣ ደህንነቱ ነው፣ ፖሊሱ ነው፣ የትኛው ነው ያስገደለው? ሰው እኮ ለህግ እኮ መቅረብ አለበት አይደል? ስለዚህ ግድያ አይቆምም። አሁን ነገም እንደውም አንድ ቦታ ላይ ምስጋናም አቅርበዋል ለገደሉ ሰዎች። ስለዚህ ይሄ ታሎ ለማስመቀጠል የታሰበ ነው። ህዝቡም ከምንም ከቁም አልቆጠረውም። የኢህአዴግ መግለጫ የሆነ ለውጥ የሚያመጣ ነው እንደዚህ ነው የሚል አንድም ሰው አላጋጠመኝም። በ በፓርቲዎች በፖለቲካ ፓርቲዎችም በኩል በታዋቂ ሰዎችም በኩል በየትም በኩል ይሄ መግለጫ ከባለፈው የተለየ ነው እንደዚህ አይነት ሳለው ምንም ሰው የለም በዚህ ባለኝ መረጃ ማለት ነው።
አቶ ሙላቱ ገመቹ ከመግለጫው እንዳውም የተረዳሁት ከአባል ድርጅቶቹ መካከል የህዝብን ጥያቄ በኃይል ማፈን ያልቻሉትን ያስጠነቀቁበት ሊሆን ይችላል የሚል እምነት አላቸው።
በአንዳንድ አካባቢዎች መብታቸውን እናከብርላቸዋለን፣ ህገ መንግስታዊ መብታቸው ነው ተብሎ አንዳንድ ቦታ ላይ ህዝብ ሰላማዊውን ሰልፍ እንዲያደርግ ይፈቅዱ ነበር። አንዳንድ ቦታ ደግሞ የማሰር፣ የማስገደድ፣ የመግደል እነዚህ ሁሉ ይካሄድባቸዋል እና ስለዚህ በውስጣችን የተለያየ ጉዳይ ነው። አንዳንዱ አደርባይነትም አለ። ስለዚህ ወጥ የሆነ ስራ አልሰራንም ለማለት ፈልጎ ይመስለኛል።
በዚህ መግለጫ ላይ በስራ አስፈጻሚ ኮሚቴያችን ግምገማ መሰረት ማንኛውም መርሃ አልባ ቡድናዊ ትስስር ከምንም ነገር በፊትና በላይ ከእያንዳንዱ ብሔራዊ ድርጅትና በሱም የሚመራውን ህዝብ የሚጎዳ አደገኛ ጉዳይ ነው የሚላለው። ይህንን በተመለከተ በጣም ግልጽ አይደለም የሚለው አቶ ይሸዋስ
በተለይ በአማራና በኦሮሞ ማህበረሰብ በኩል የነበረው መቀራረብ ያበሳጨው ይመስላል። እንግዲህ ለምን ተቀራረቡ? መርሃ አልባ ነው። ምክንያቱም ከዛ በፊትም ከመቀራረባቸው በፊትም ሲሉት የነበረ ነው። ስለዚህ ማጆሪቲንን ብዙ ለውጥ በዚህ በኩል ነው የሚመጣው ምናምን የሚል እንግዲህ ከራሳቸው የመነጨ ነበረ ግን እንደዚህ አይነት ግንኙነት እና እሱን ለማለት ይመስላል። ዞሮ ዞሮ ግን እንዳልኩሽ በምርጫ የማስተዳድር ፓርቲ ነኝ ካለ ለመረጠው ህዝብ ያቀረበው መጀመሪያ እንዲህ አይነት ነጥብ አልነበረም።
ምን አይነት አዲስ ወይም የተለየ ለውጥ ትጠብቃላችሁ ብያቸው ነበር ለሁለቱም። አቶ ሙላቱ ይቀጥላሉ።
በእኔ በኩል ለውጥ የሚያመጣ ሂደት አይደለም ይሄ አሁን ያለንበት። እንዲያውም የበለጠ አገሪቷን በኃይል ጨምቆ ለመግዛት ኢህአዴግ ከእንግዲህ ወዲህ ህዝብ እያለ ያለው አሁን ልታስተዳድር አችልም፣ 26 ዓመት ሙሉ ፕሮግራምህን ሁሉ አይተናል እና ስለዚህ እየመራን ያለው ወደ ሌላ አቅጣጫ ነው፣ ስለዚህ በዚህ ይብቃን ብሎ ህዝብ በየአካባቢው እየጠየቀ ነው። ይህን ጥያቄ ወደ ጎን በመተው አሁንም ከእኔ ውጪ የሚሆን ነገር የለም፣ እኔ ከተውኩ አገሪቷ ትበታተናለች፣ አንድነቷ ይጠፋል፣ ብዝሃነትን አስጠብቅ ያለው ከእንግዲህ ወዲህ ጨለማ ነው ከእኔ ወዳ ያለው እና ስለዚህ በእኔው ነው የምትቀጥሎ የሚል ነው። ህዝብ ደግሞ በየአቅጣጫው የአስቸኳይ ጊዜ አዋጅ ሁሉ ታውጆ መብቱን ለማስከበር ለጥይት ደረቱን የሰጠ ህዝብ ያለቀ ህዝብ ነው። እኛ ያሰብነው እንደው ንስሐ ገብቶ ከእንግዲህ ወዲህ አብረን ጀምረን ነበር 26 ዓመት ጉዞ እዚህ ላይ አድርሶናል እና በተቻለ መጠን ተባብረን አገሪቷን ለወደፊት እንገንባት፣ አዲስ ጉዞ ለመጀመር ከህዝብ ጋር ስምምነት ላድርግ የሚል አቅጣጫ ይዛል የሚል ግምት ነበረን። ግን ይሄ ሊሆን አልቻለም። አሁን በተቃራኒው ነው የያዘው እና ስለዚህ ለውጥ ያመጣል የሚለውን እኔ በፍጹም የሚታየኝ አይደለም።
አቶ የሸዋስ
አመሰግናለሁ። የለውጥ ተፈጥሯዊ ነው እና የሚቀር አይደለም። እንኳን አሁን ባለው ሁኔታ ቀርቶ ከዚህ በፊትም በነበሩት የስልጣሴዎች ምንም አይነት ስራ መስራት ያልቻለበት ሁኔታ እንዳለ አይተናል። ጥያቄ መሆን ያለበት ይመስለኝ ለውጥ ይመጣል ወይ ሳይሆን ኢህአዴግ የለውጥ አካል ይሆናል ወይ የሚለው ነው። አሁን ስታሽ ሙላቱ የመለሰው ይመስለኝ ትክክለኛው። ምክንያቱም ህዝብ ከጠየቀ ምንም ነገር እዛው ላይ ማደር አይችልም፣ ምንም ነገር መስራት አይችልም። ከዚህ በኋላ በጣም እየተወሳሰበበት የተጋጨ ከህብረተሰቡ ጋር ሰርክሉ እየጠበበ ለሆነ አካባቢ ብቻ ወይም ወደ ከተማ ብቻ እየተሰበሰበ ነውም የሄደው። በፍጹም በሩቅ ወይም በክፍለ ሀገር ላለው ወይም አዲስ አበባ ራሱ ላለው ህዝብ ጥሩ ምላሽ የሚሰጥበት ምንም እድል የለውም። ምክንያቱም ኢህአዴግ በራሱ ችግር ስለሆነ ችግር ሊፈታ አይችልም። በምንም ታምር አሁን ድረስ ይህን ሰርቻለሁ እኔ ያቅመን አደርጋለሁ፣ ከዚህ በኋላ ግን ከተጠያቂው ጋር ሆኜ የለውጡ አካል መሆን ይችላለ ወይም አለብኝ ይላል የሚል ነበር የብዙ ሰው ተስፋ የሚመስለኝ። እኛ እንኳን ብዙ ጊዜ አይተነው ተስፋ ቆርጠናል። ኢህአዴግ እያረጀ ምንም ነገር ዞሮ ማየት የማይችል ሮገቦ የደረቀ ድርጅት መሆኑን አይተናል። ስለዚህ የለውጥ አካል ይሆናሉ ኢህአዴግ አሳይቷል እንደማይሆን እንደማይለውጥም። ለውጡ ግን አይቀርም ተፈጥሯዊ ስለሆነ ቤትም ሀገር የምናየው አምባገነን ተገዶ ነው የሚወርደው። ስለዚህ ስ እየጠበቁ ነው ይመስልክለ።
በጣም አመሰግናለሁ ሁለታችሁም ጊዜ
ስጥልኝ። በጣም
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። ሁለተኛውን አጋማሽ ስርጭታችንን እየጀመርን ነው። ከጀመርን ትንሽ ቆይተና 10 ደቂቃ ሆኖታል። አሁን ቀዳሚው የዚህ ክፍል ቅንብር ሐኪሞን ይጠይቁ።
በልብ ላይ የሚደርስ ድንገተኛ ጥቃትን ምንነት፣ ምልክቶቹንና ጥንቃቄ የሚመለከት ተከታታይ ዝግጅት።
የደም ስሮችን መዘጋት ተከትሎ ወደ ልብ የሚመጣው ደም ዝውውር በሚቋረጥበት ወቅት በሚከሰተው ድንገተኛ የጤና መታወክ ዙሪያ ባለፈው ሳምንት የተጀመረ ተከታታይ ቅንብር ሶስተኛ ክፍል ነው። ዛሬ ሐኪሞን ይጠይቁ ይዞ የቀረበው ሙያዊ ማብራሪያውን የሚሰጡን እና ባለፈው ሳምንት የሚሰጡን በዚህ በዩናይትድ ስቴትስ ሚኒሶታ ክፍለ ግዛት የሄነፒን ካውንቲ ወይም ቀበሌ የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪም ዶክተር ውብሸት አየነው ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የምሽቱንም ባለፈው ሳምንት ቀደም ባለው ዝግጅት ማብቂያ ላይ በሰነዘረው ጥያቄ ይነሳና ወደ ዶክተር ይሄዳል።
በልብ ላይ የሚደርሰው ይህ ጉዳት፣ የልብ ጡንቻ ላይ የደረሰው ሁኔታ፣ የደም ስሮች ሲዘጉና የደም ዝውውር ሲቋረጥ የሚፈጠረው ሁኔታ የገለጿቸውና ሌሎች አንዳንድ ጊዜ ከዚህ ጋር ተያይዘው የሚነሱ ምልክቶች እንደምን መያያዛቸውን አሁን የድረት ላይ ስቃይ ስሜትን በገለጹበት ሁኔታ ለምን ይሄ ስሜት ይሰማናል? ደም ስሮቹ ስራቸው ሲስተጓጎል፣ ደም ሲቋረጥ ሴሎቹ ጉዳት ላይ በሚደርሱበት ጊዜ የሚፈጠር መሆኑን ማዛመድ ድል ይሰጠናልና መንጋጋና አንገት አካባቢ የሚሰማ የህመም ስሜት፣ የታወከ የተረበሸ የልብ ምት፣ ድንገተኛ ድካም፣ ለምንም ነገር ፍላጎት ማጣትን ማናዛምደው የሚመስል ተከታታይ የሳል ሁኔታ፣ የቆዳ ቀለም መቀየር፣ እነኚህ በእርግጥ ትርጉም እንዲኖራቸው አድማጮች እንዲጨነቁና ያልተፈለገ ህመም ስሜት ይበልጥ እንዲሰማቸው ሳይሆን ጥንቃቄ እንዲያደርጉ፣ አስፈላጊውን የህክምና እርምጃ በሚያስፈልግ ጊዜ እንዲወስዱ፣ ካልሆነ ደግሞ እንዲለዩት፣ እነኚህንም እንደው ዳሰስ አድርገዋቸው ቢያልፉ።
በጣም ጥሩ። አሁን ካልከው ነገር ጋር አንተ ብለኸዋል፣ ግን ደግሜ ደግሞ ይሄ ነገር ላይ ትኩረት እንዲሰጡት ለአድማጮች የምናገረው ነገር ምንድን ነው? አሁን የምንላቸው ነገሮች በእርግጥም አብረው መከሰት አለባቸው። አንድ ሰው ይሄ ነገር ከልቤ ጋር የተገናኘ ነው ብሎ እንዲያስብ ማለት ነው። ለምሳሌ በጣም በሙቀት በሆነ ጊዜ ኢትዮጵያ ውስጥ ብዙ የሚሞቁ ቦታዎች አሉ። እዛ ተቀምጦ ደረቴንም ትንሽ አሞኝ ነበር፣ በነገራችን ላይ ብዙም ላብ አለኝ የሚል ሰው ካለ ለምሳሌ ይሄ አንድ የምንናገረውን ነገር አንድ የምንናገረውን ክስተት ሌላ ሊያስረዳና እሱ የመጣበትን ምክንያት ሊያስገነዝበን የሚችል ሌላ ሁኔታ ካለ አሁን ካልነው ጉዳይ ጋር አልተገናኘም ማለት ነው። ለምሳሌ አንድ ሰው ቅመም ያለው ምግብ፣ ደህና አይነት ምግብ በልቶ ከዛ ጋር እዚች ደረቴ ጋር ትንሽ የምትሰማኝ ነገር አለ ካለ መጀመሪያ መጠየቅ ያለበት ይሄ ነገር ከመድረሱ በፊት ምን ምግብ በልቻለሁ የሚለው ነው። እቃ የተሸከመ ሰው ለምሳሌ ከሁለት ቀን እንደዚህ ቀን በፊት እቃ ተሸክሞ መጥቶ ከዛ ከሁለት ቀን በኋላ እቺ ደረቴ ጋና እዚህ ትከሻና እጄ ጋ የምትሰማኝ ነገር አለች የሚል ሰው ተመልሶ መጠየቅ ያለበት ላለፈው ቀንና ሁለት ቀን ምን አድርጌ ነበር እና ይሄንን የሚከሰቱትን ነገሮች ሌላ የሚያሳይ ነገር አለ ወይ? ጉንፋን የያዘው ሰው ለምሳሌ ብዙ ጊዜ ይመጣል እዚህ ሀገር ወደ ኢመርጀንሲ ሩም። ሲያስሉ ይቆይና ሳሉ ትንሽ ጋብ ይላል፣ ግን ምን ይመጣል? የደረት ህመም ይመጣል። እቺ ነገር ታስጨንቃቸውና ይሄ ነገር ምንድነው ከልቤ ጋር የተገናኘ ነው ወይ? ጥያቄው ቀላል ነው። አስሮ ነበር። አዎ፣ የት ጋ ነው ነገሩ? እዚህ ጋ ነውና አሁንም ደግሞ ነው ሲያስለኝ ያመኛል። ዋናው ነገር ምንድነው? ያልከውን ነገር ቀጥዬ እንደምናገረው አብሮ ከልብ ጋር የሚያዛምዳቸው ነገር አለ እና እሱን እንጠቅሰዋለን። ግን መገንዘብ ያለበት ሰው ሁሉም ነገር አብረው ተደራርበው ሲደርሱና ሌላ ደግሞ ለነዚህ ነገር መድረሶች ሌላ እነሱን ነገር ማስረጃ ሌላ ነገር ሳይኖረን ነው ተመልሰን ልብ ጋር መድረስ ያለብን። ምክንያቱም ከሞላ ጎደል እንዲያውም 90% ሊለው ይችላል፣ 95% ሊለው ይችላል። ከሞላ ጎደል 95% ጊዜ ልባችን ጋር የሚሰማን ስሜት ከልብ ጋር የተገናኘ ነገር አይደለም ወይ? ከማስኪሎስኬለታል ከጡንቻና ከአጥንታችን ጋር የተገናኘ ጉዳይ ነው። ከመተንፈስ ጋር የተገናኘ ጉዳይ ነውና ይሄ ያልከው ነገር ነው። ግን ሰው መገንዘብ ያለበት ይሄንን ዛሬ ከሰሙ በኋላ ሁሉ ነገር ደረት ጋር የሚደርስ ነገር ተመልሶ ወደ ከልብ ጋር ከሱ ጋር የተገናኘ እንዳይመስላቸው እንዲገነዘቡ ፈልጋለሁ። አሁን ላልከኝ ጥያቄ እነዚህ ነገሮች ግን እንዴት ነው አብረው ሊገናኙ የሚችሉት ላልከኝ ሁኔታ ከሕክምና ጋር የተገናኘ በጣም ጥሩ የዚህ ነገር ሊያስረዳን የሚችል ነገር አለ። ይሄ ምንድን ነው? አንድ ነርቭ አለ። ትልቅ ነርቭ ነው። ከልብ ጋር የተገናኘ ነው። ይሄ ነርቭ የድረሱልኙ ነርቭ ነው እና በሜዲካል ተርም ቬገስ ነርቭ ይባላል። እና ቬገስ ነርቭ ማለት ምልክቶችን ከሆድ ዕቃ፣ ከልብ፣ ከአካባቢው ሁኔታ ከሁሉ ጋር ሰብስቦ ሁለገብ ነው። ያንን መልእክት ወደ አንጎል መውሰድ ነው የሱ ስራ። እና የድረሱልኝ መልእክት ሲመጣ ያቅለሸለሸውም ዝም ብሎ የማይሆን ምግብ በልቶም የሚያቅለሸለሸው ሰው አንዳንድ ጊዜ ይህን ተገንዝቧል። ላበላብ ትሆናለህ የማይሆን ነገር በልተህ እያቅለሸለሸሳል። አይደለም እንዴ?
ልክ ነው።
ምክንያቱም ቬገስ ነርቭ ነዋ በሱ የተጠራው የሁለገብ ነርቭ ስለሆነ ይሄ የተበላው ነገር አውቆታል ይሄን ግለሰብና በቃ የሆነ ነገር ብቻ እርዳታ እንዲደርስ እዚህ አካባቢ ድረሱልኝ ይልና ይልካል ወደ አንጎል ማለት ነው።
የግድ ልብም ላይ የደረሰ ጉዳት ሳይሆን
ሳይሆንም ምክንያቱም ይሄ ሁለገብ ነርቭ ከሁሉም ቦታ ጋር የሚያስፈልገውን ድረሱልኝ ነው መልእክቱን አድርሶ ለብሬን ያግለሰብ የሆነ ነገር እንዲያደርግ የሚፈልገው እና አሁን ከልብ ጋር የሆነችው ነገር ሲመጣ ምን ችግር ይመጣል? የልብ መጎዳትን ይሄ ነርቭ ይወስድና ለአንጎላችን መልእክቱን በሚያደርስበት ጊዜ አብሮ ምን አብሮ አምታቶ ይሰጠዋል። እነዚህ ሎቻል ያናቸውን ነገር ኦልሞስት ከምግብ ጋር ወይም ደግሞ ከሌላ ነገር ሲያስደነግጥ ሲያስቸግር የሚደርስብህን አይነት ነገር አብሮ ይወስዱታል ማለት ነው። እና አሁን አድማጮች የሚያስቡት እንዴ ይሄማ ታዲያ እንዴት ነው የምናውቀው አንዱ ከሌላው የሚለይበት የሚለውን አሁንም ሶስተኛ ጊዜ ደግመዋለሁ። ሁሉም ነገሮች አብረው መሰለፍ አለባቸው። አንደኛ የሚጫነው የደረት ጋር የሚጫነው ነገር መምጣቱ እንደ ቀበቶ ነው፣ እንደ ሳጥን ነው። ከሱ ጋር አብሮ ደግሞ መቅለሽለሹ፣ አብሮ ደግሞ የትንፋሽ ማጠሩ፣ አብሮ ደግሞ የላብ መብዛቱ፣ ወደ ጉሮሮ መሄዱ፣ ትከሻ መሄዱ፣ እነዚህ በሙሉ ግን አብረው ሲከሰቱ የዛን ጊዜ ነው አንድ ሰው አሀ እቺ ነገር ግን የልብ ልትሆን ትችላለች ብሎ ማሰብ ያለበት በዛ ጊዜ።
ዶክተር ብሸት እንደገለጡት አድማጮች የቱን ከየቱ ጋር ማዛመድ እንዳለባቸው ሁልጊዜ እንደምንለው በሬዲዮ ባይታከሙም ፍንጭ ማግኘት የሚችሉበት መጨነቅ የሌለባቸው መቼ እንደሆነ ጥሩ አድርገው ያስረዱ ይመስለኛል። ምናልባት በብዙዎች ልብ ውስጥ በብዙዎች ህሊና ሊግሏላ የሚችልም ይመስለኝን አንድ ጥያቄ ልወርወር። ብዙ ጊዜ አጣዳፊነቱ ነው ቶሎም ይመጣልንና እነኚህ ምልክቶች በታዩበትና የከፋ ሁኔታ ምናልባትም ሕክምና በመሃል ካልተገኘ ያልተጠበቀ ሁኔታ ሊደርስ እንደሚችል ጭምር ባለው ጊዜ ውስጥ የጊዜው ግምት የለንም። እንደው በምን ያህል ጊዜ ውስጥ ያ የደረሰልኝ መልእክት ምላሽ ይጠብቃል? አድማጮች አልተቋጨም፣ የመጨረሻውን ዝግጅት
ቀጥላል አይደል?
አዎ፣ የልብ ጉዳይ ያሳስባል አይደል?
ደውዬላቸው ነበር፣ አላገኘኋቸውም፣ ላናግራቸው ፈልጋለሁ።
አንዳንድ ብዙ ሰዎች ጠይቆኛል፣ እሳቸው ግን በሬዲዮ የተገኙላቸውም ተከታዩን እንደሚያገኙ ቃል እንገባለን። አንተም እንደምታገኛቸው አምናለሁ። ዶክተር ብሸት አየነውን ታዲያ ለጊዜያችን እናመሰግናለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ተከታዩ ዝግጅት ወደ አዲስ አበባ ይመልሰናል። በኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ አመራሮች መካከል ለተፈጠረው ውዝግብ ውሳኔ የሰጠው አብላጫ ወይም አናሳ የመሆንን ጉዳይ ከግምት በማስገባት እንዳልሆነ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ ይላል የእስክንድር ፍሬው ዘገባ። 2/3 የሚሆኑት የብሔራዊ ምክር ቤት አባላትን ወደ ጎን ትቶ ኢዴፓ የሚለውን ስም ለአራትና አምስት አመራሮች ሰጥቷል ሲሉ አቶ ልደቱ አያሌውና ሌሎች ምክር ቤት አባላት ምርጫ ቦርዱን ይተቻሉ። የምርጫ ቦርድ በኩሉ ምክትል ኃላፊው አቶ ወንድሙ ጎላ ዛሬ ለአሜሪካ ድምጽ ሲናገሩ የቁጥር መብዛት ወይም ማነስ የውሳኔያቸው መሰረት ያለ መሆኑን ነው ያብራሩት። አቶ ወንድሙን ያነጋግረው ቀደም ብዬ እንደጠቀምኩት እስክንድር ፍሬው ነው። የውሳኔያቸውን መሰረት በሚያብራሩበት ይጀምራሉ።
እኛ የምናውቀው የነበረው ዶክተር ጫኔ ከበደ ናቸው ፕሬዚደንቱ የፓርቲው እና በድንገት አቶ አዳነ ፕሬዚደንት በሚል ፊርማ ነው ደብዳቤ ይዘው የመጡት። በኋላ እሱን ስንመረምረው ተመርጨበት ያሉት አካሄድ የተሟላ አልነበረ።
የጥቅምት 12ቱ ስብሰባ ማለት ነው።
አዎ፣ ቃለ ጉባኤን አምጥተን ስናየው ከወሰኑት ሰዎች ከ25ቱ 12 ብቻ ስለሆነ የተሟላ አይደለም። ስለዚህ ፕሬዚደንት ነኝ ማለት አትችሉም አልናቸው።
በቂ የብሔራዊ ምክር ቤት አባላት አልተገኙም በስብሰባው ላይ በሚል ማለት ነው።
በአንድ ውሳኔ መወሰን ያለበት
50 ሲደመር 1 ነው።
አዎ፣ ስለዚህ ስንመረምረው ሰነዱ እዚህ ላይ ተስማምተዋል እነሱ ያውቁታል። ከዚህ በኋላ የሄዱበት ሴት ምንድን ነው? እንደገና ፔቲሽን ሰበሰብናልና ራሳቸው ተሰብስበው ነው ውሳኔ አስተላልፈናል ብለው ያመጡት። እዚህ ላይ አሁን ምንድን ነው እኛ እያየ ነው ምንድን ነው የሚለው መተዳደሪያ ደንባቸው መሰለ ፔቲሽን ሊያሰባስብ ይችላል ወይም ስራ አስፈጻሚው በራሱ መንገድ ሊሆን ይችላል። ዞሮ ዞሮ ፔቲሽን ከቀረበ መቅረብ ያለበት ለማን ነው? ነው ለስራ አስፈጻሚው ነው መቅረብ ያለበት ነው ፔቲሽኑ። ፔቲሽኑ ከቀረበለት በኋላ ስራ አስፈጻሚው በሚወስነው ቦታና ጊዜ ስብሰባው እንዲካሄድ ያደርጋል ነው የሚለው።
አሁን እየገለጹልኝ ያሉት ሁለት አይነት የስብሰባ አጠራር አለ በኢዴፓ መተዳደሪያ ደንብ መሰረት። አንደኛው ስራ አስፈጻሚው ሊጠራ ይችላል፣ ሁለተኛው ደግሞ ከብሔራዊ ምክር ቤት አባላት 1/3 ፔቲሽን ወይም ፊርማ አሰባስበው ወይም ጥያቄውን ሲያቀርቡ ስብሰባው ይጠራልን ሲሉ ይጠራልን የሚለው ነው እየጠቀሱልኝ ያሉት።
አዎ። እና የሚጠራው ማን ነው ግን? ይሄ መቅረብ ያለበት ዝም ብሎ 1/3 አሰባስቦ ፊርማው ራሱ አይደለም መሰብሰብ ያለበት፣ ለስራ አስፈጻሚው መቅረብ ያለበት ነው። እሺ፣ ስራ አስፈጻሚው ማለት እኮ አመራሮች ናቸው፣ ከፍተኛ አመራሮች። ለሱ ቀርቦ ጉዳይ አለን መወያየት እንፈልጋለን በዚህ ጉዳይ ብሎ ፔቲሽን ሲያቀርቡ ያ ስራ አስፈጻሚው አይቶ ጉዳዩ ቀንና ቦታ ወስኖ ነው ማካሄድ ያለበት። ይህንን ቃለ ጉባኤ መምጣት አለብን መያያዝ አለበት በማንኛውም የስብሰባ ሂደት። ይህን ሳያረጉ ተሰበሰብናሉ እና ፕቲሽን አቀረብናሉ ራሳቸው ተሰበሰብናሉ፣ ይህ ስራ አስፈጻሚ የሚባለው አካል ወደ ጎን ነው የተዉት። ስለዚህ እሱን ነው እያነሳን ያለነው፣ ሌላ ኢንቴንሽን የለንም። ድሮ ዶክተር ጫኔን የመረጡት እነሱ ናቸው፣ ሌላ ሰውን በህጋ መንገድ ነው እንቀበላለን። የእኛ የሰዎች ኢንተረስት የለንም። እኛ ግን ፖለቲካ ፓርቲ አመራሮች ሲመረጡ ሲወርዱ ዲሞክራሲያዊ በሆነ በህግና በስርዓት መሆን መቻል አለበት። አለበለዚያ የተወሰነ ሰው ወይ ማህተሙ እጁ ስላለ ወይ የሆነ አጋጣሚ ተጠቅሞ አቮይድ እያደረገ የሚሄድ ከሆነ ጋራንቲ የላቸውም አመራሮቹም። እና ይሄ እኛ ስልክል ነው የምንከታተለው። ለዚህ ነው የምናነሳው ይህን ጥያቄ።
አቶ ወንድሙ፣ እዚህ ላይ አንድ ጥያቄ ላንሳ። ሁለተኛው የብሔራዊ ምክር ቤት ስብሰባ ሲደረግ ጋዜጠኞች በተገኙበት 15 የብሔራዊ ምክር ቤት አባላት ስለመገኘታቸው በአካል እየተነሱ ጭምር ታይተዋል። ስለዚህ የእናንተ ጥያቄ አብላጫ አይደሉም ሳይሆን ስብሰባው የተጠራበት መንገድ ትክክል አይደለም የሚል ነው?
አዎ። ምንድን ነው እኛ እከል እከል አንልም። ሂደቱ አሁን ዋን ሰርድ ፔቲሽን አሰባስበናል ካሉ ይህንን ፔቲሽን መቅረብ ያለበት ለስራ አስፈጻሚ ነው። ከዛ ስራ አስፈጻሚው መሰብሰብ አለብን ብሎ ቦታና ጊዜ ወስኖ በዚህ ይካሄድ ብሎ መወሰን መቻል አለበት ስራ አስፈጻሚው ነው እያልን ያለው። ይሄ ባልሆነበት ዝም ብሎ ራሳቸው ፔቲሽን አሰባስበው ያካሄዱት ነገር ምልአተ ጉባኤ ተሟልቷል አልተሟላ ወደሚል ዲቴይል መግባት አንችልም። በዚህ ሂደቱ ትክክል ስላልሆነ እዛ ነው ማቆም እንችለው።
ሌላ ነጥብ ላንሳ። የፓርቲው መስራች አቶ ልደቱ አያሌው ምናልባትም ይህንን መተዳደሪያ ደንብ የጻፉት የጠቀሱትን ይህ በአንድ ሶስተኛ ስብሰባ እንዲጠራ መተዳደሪያ ደንቡ ላይ እንዲሰፍር የተደረገው ስራ አስፈጻሚው በራሴ መንገድ እሄዳለሁ ቢል፣ ስብሰባ አልጠራም ቢል እና ስራ አስፈጻሚው ለብሔራዊ ምክር ቤቱ አልታዘዝም ቢል ብሔራዊ ምክር ቤቱ መብቱን የሚያስከብርበት መንገድ ነው፣ በራሱ መንገድ ስብሰባ የሚጠራበት መንገድ ነው ይሄ እንዲገባ የተደረገውም ብለዋል። እና የራሱን ሰብሳቢ መምረጥ እንደሚችልም ብሔራዊ ምክር ቤቱ ስብሰባ ሲጠራ በዛው መተዳደሪያ ደንቡ ላይ ተጠቅሷል። ከዚህ አንጻር እንዴት ህገወጥ ወይ ደግሞ የተሳሳተ ሊሆን ይችላል እንደ አይነቱ አጠራር?
እኛ እኮ ኢንቴንሽኑ እንደዚህ ነው ብሎ ለማለት እኛ የእነሱ ጉዳይ ነው የእኛ አይደለም። መተዳደሪያ ደንቡ እኛ ጋር መጥተዋል፣ ስራ አስፈጻሚው ሊጠራ ይችላል። ካልሆነ ደግሞ 1/3 ፔቲሽን ሲያቀርብ ለስራ አስፈጻሚው ያቀርባል። ስራ አስፈጻሚው በሚወስነው ቦታና ጊዜ ይሆናል ብሎ የሚል ሲሆን ይሄንን ኢንዲኬት ነገር የሚያደርግ ነገር እኛ ጋር መምጣት አለበት ነው እንጂ አሁን ኢንተንሽኑ እንደዚህ ነበር ሌላ ኢንተርፕሬቴሽን ውስጥ እኛ የመግባትንም የለንም። እሱ የውስጣቸው ለምን ዳሰውቱም የነሱ ጉዳይ ነው የሚሆነው። ይሄ ከተጣሰ አሁን እኛ እንጠየቃለን ለምንድን ነው እንደዚህ ያለ ህጉ ዝም ብላችሁ ያለፋችሁት ይባል ምንድነው መልስ የሚኖረን እኛ ቢለው ነው እኛ ምን ወስነው።
ብዙ ጊዜ ፓርቲዎች ውስጥ እርስዎም እንደሚያውቁት እንደዚህ አይነት ችግሮች ሲፈጠሩ ጠቅላላ ጉባኤው ነው የመጨረሻ ውሳኔ የሚሰጠው። ጠቅላላ ጉባኤው ነው ፓርቲውን የሚያድነው። አሁን ባለው የኢዴፓ መተዳደሪያ ደንብ ጠቅላላ ጉባኤ የመጥራት ስልጣን የብሔራዊ ምክር ቤቱ ነው እርስዎም እንደሚያውቁት። ከዚህ አንጻር የብሔራዊ ምክር ቤት አባላት አብዛኛዎቹ ባንድ ወገን ባሉበት፣ ብሔራዊ ምርጫ ቦርድ ደግሞ ዕውቅና የሰጠው ለስራ አስፈጻሚዎቹ አባላት በሆነበት ሁኔታ አጣብቂኙ እንዴት ነው የሚፈታው በእርስዎ እምነት?
እኛ ያነሳናቸውን እነዚህ ነገሮች መፈታት አለባቸው። ፖለቲካ ማለት እኮ ውይይት ነው አይደለ? እንደ እስክንድር አሁን እኮ እነዚህ ሰዎች የፖለቲካ ፓርቲ ከፍተኛ አመራሮች ከሆኑ ድረስ ልዩነታቸውን በህጋዊ መንገድ በፖለቲካ ድርድር ተወያይተው አንድ የሆነ አቅጣጫ ማስቀመጥ አለባቸው። ከዛ በኋላ ጠርተው ጠቅላላ ጉባኤ ጠርተው ውሳኔ የጠቅላላ ጉባኤ እንዲሰጣቸው የማድረግ ኃላፊነት የነሱ ነው። ዝም ብሎ በአቋራጭ ሄዳለሁ የሚለው አንዱን በለዚህ አንቀበልም። ለመንግስታዊ ስርዓቱ የሚጠበቀው የራሳቸው መተዳደሪያ ደንብ አክብረው ሲሄዱ ብቻ ነው ነው። ስለዚህ አሁን እነሱ መፍትሄ ያለው እነሱ ጋር ነው። ስራ አስፈጻሚው መስራት ይችላል። ጠቅላላ ጉባኤ እዛ ተገኝተው ሀሳባቸው ሊያደርጉ ይችላሉ። እዛ የሚያደርጉት ስብሰባዎች ቅድም ያልኩት የተሟላ ሆነ ስናገኘው እኛ ሌላ የምናነሳው ነገር የለም። መሟላት አለብን። የራሳቸው ህገ ደንብ ብቻ መሟላቱን ብቻ ነው እኛ ቼክ የምናደርገው።
ግን የፓርቲው መተዳደሪያ ደንብ እንደሚለው 9.4.2 ላይ አቶ ወንድሙ ጠቅላላ ጉባኤ የመጥራት ኃላፊነት የብሔራዊ ምክር ቤቱ ነው ይላል። ይሄ ነገሩን የበለጠ አላወሳሰበውም ወይ ማለት ነው? ምክንያቱም አብዛኛዎቹ የብሔራዊ ምክር ቤት አባላት በአንድ ወገን ናቸው፣ እውቅና አላገኙም ከእናንተ ከሚል ነው።
አሁን እኮ ምንድን ነው ከፍተኛ አመራር ናቸው። ስራ አስፈጻሚ የሚባል የአንድ ፓርቲ ከፍተኛ አመራሮች ናቸው። እንዴት ነው ቆርጦ ዝም ብሎ ጥሎ ሌላ ነን የሚለው ነገር እንዴት ነው? አሁን አቮይድ ተደርገናል የሚሉት ስትሪክትሊ ህገ ደንባቸው ተከትለው ጠቅላላ ጉባኤ ለመጥራት ከፈለጉ በሚህጉ በሚፈቅደውም ይምጣ። ግን ኮሚኒኬት ማድረግ ያለበት ማን ነው ከኛ ጋር? አሁን በህጋዊነት የተመረጠው ፕሬዚደንት ነው። እኛ አሁን ኮሚኒኬት ማድረግ ያለበት ነው አሁን የምናነሳው እንጂ ማን ይሆን ማን ይወስን ወደ ዲቴይል እዛው እንትና የሚልም አሁን በህጋዊነት እኛ ጋር ተመዝግቦ ያሉት አመራር ጥሪ ቢያስተላልፉ ጠቅላላ ጉባኤው እዛ እነሱ
ግን ይችላሉ ወይ? አቶ ወንድሙ ስራ አስፈጻሚ ወይም ፕሬዚዳንቱ ጠቅላላ ጉባኤ መጥራት እንደሚችሉ አያሳይም መተዳደሪያ ደንቡ።
ጠቅላላ መጥራት ያለባቸው እነሱ ተነጋግረው ማዕከላዊ ምክር ቤት እንዲሰበሰብ አድርገው ማስወሰን እኮ ነው ይሄንን በደንባቸው ጠርቶ። ግን ማዕከላዊ ምክር ቤት ለብቻ አድርገናል የሚለው ነገር ኮንሰንት ከሌለው ያኛው አካል ግማሽን የመቁረጥ እንደዚህ ካለው ሄልዚ አይደለም እዚህ አካባቢ ያለው ሂደት ነው።
አቶ ወንድሙ ጎላ የኢትዮጵያ ብሔራዊ ምርጫ መጫ ቦርድ ጽፈት ቤት ምክትል ኃላፊ በጣም ነው የማመሰግነው ስለ ጊዜዎት።
እኔ አመሰግናለሁ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ማስታወቂያ።
ለመጪው የገና በዓል የመልካም ምኞት መግለጫዎቻችሁን ለቤተሰብ ለጓደኞቻችሁና ሌላም ለምትፈልጉት በቪኦኤ በራዲዮና በቪኦኤ ዌብሳይት እንዲሁም ቪኦኤ አማሃሪክ ፌስቡክ ላይ ማስተላለፍ ትችላላችሁ።
መልእክቶቻችሁን በ202-205-9942 የውስጥ መስመር 14 በተዘዋዋሪ ጥሪ እየደወላችሁ በድምጻችሁ ማኖር ትችላላችሁ።
እንዲሁም ራሳችሁን በምስል ቀርጻችሁ ብትልኩልን በፌስቡክ ገጻችን ላይ ከልዩ ቅንብር ጋር እናወጣለን።
የገና ገጠመኞች ካሏችሁም አካፍሉን።
መልካም በዓል። የአሜሪካ ድምጽ።
አርማጮች የማጠቃለያ ዜና ባጭሩ። ደቡብ ኮሪያ አገሯ ላይ የሚካሄደውን የክረምት ኦሎምፒክ በተመለከተ ከቀንደኛ ጠላቷ ሰሜን ኮሪያ ጋር በከፍተኛ ልዑካን አማካኝነት መወያየት እንደምትሻ አስታውቃለች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ግን ሰሜን ኮሪያ ከደቡብ ኮሪያ ጋር ለመወያየት ያሳየችው ፈቃደኝነት ተስፋ ከመቁረጥ የመነጨ ነው ሲሉ ዛሬ ማክሰኞ ትዊት አድርገዋል። የዩናይትድ ስቴትስ ጦር እንዳስታወቀው ምስራቅ አፍጋኒስታን ውስጥ በተካሄደ ውጊያ አንድ ወታደሩ ሲገደል ሌሎች 4 ደግሞ ቆስለዋል። ውጊያው በትናንት ዕለት የተካሄደው የፓኪስታን አዋሳኝ በሆነውና አስኪ የጸጥታ ሁኔታ ባለበት በናንግራ ክፍለ ሀገር አቺን ወረዳ ውስጥ ነው። ከቆሰሉት ወታደሮች ሁለቱ በአንድ የአቅራቢያ ሐኪም ቤት እየተረዱና ለህይወታቸውም በማያሰጋ ሁኔታ ላይ መሆናቸው ተገልጧል። ሌሎቹ ደግሞ ወደ መደበኛ ስራቸው እንደተመለሱ ከጦሩ የወጣው መግለጫ አመልክቷል።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ከቴክኒክ መሐንዲሳችን ጆናካኒንስና አስተናጋጆች አሉ አከበደና
አዲሱ አበበ፣ አቀናባሪያችን ንጉሱ ታምሬ፣ ከተተኪው ስርጭት መሐንዲስ አሉ ላይ ያለው እንዲሁም ከሌሎች ባልደረቦች ጋር ሆነ እንሰናበታለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ተናደሩ።